የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰምታችኋል? ያን የተለመደው ነው ዘወትር ያክብሮት ሰላምታችንን ያስቀደም የዛሬ የሐምሌ 7 ቀን 2011 ዓ.ም ወይንም እንደ አውሮፓውያን አቆጣጠር የጁላይ 14 2019 ቅንብራችንን ይዘን ቀርበናል። ወደ ለቱ ስርጭታችን سنመለስ ደግሞ በቅድሚያ አንድ ወቅታዊ ጽሑፍ እናስደምጣለን። የጽሑፉ ርዕስ አማራ ምሁራን ሆይ ህዝባችሁ እየታረደ ነውና የትውልድ ግዴታችሁን ተወጡ ይላል። በመቀጠልም ባግራችን ጊዜያዊ ሁኔታ ዙሪያ ካንድ እንግዳ ጋር ሰፊ ውይይት ይኖረናል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል። አድማጮቻችን ከዚህ ቀጥለን ለአማራ ምሁራን የቀረበውን ጥሪ እናስደምጣለን። አማራ ምሁራን ሆይ ህዝባችሁ እየታረደ ነውና የትውልድ ግዴታችሁን ተወጡ ይላል በላይነህ አባተ። ለሰላሳ ዓመታት አማራ ባንድ እጁ ለማጨብጨብ ጣረ። አማራ ኢትዮጵያዊ አንድነት ተጋብተንና ተዋልደን እያለ ደጋግሞ ባንድ እጁ ሊያጨበጭብ ሞከረ። ዳሩ ግን አማራ ካንድ እጅ ጭብጨባ ያተረፈው ሞትና ስደትን ሆነ። አማራ አሁንም ባንድ እጁ እያጨበጨበ ሰላይ ሱሰኞችንና ተላይ ፓስተሮችን ስለ ተከተለ ሞትና ስደቱ በከፋ ሁኔታ ቀጠለ። ቲሞቲ ስናይደር የተባለ የየል ዩኒቨርሲቲ ሊቅ እንደሚያስተምረው ዛሬ የሚታየው ምልክት የነገውን እውነታ ያሳያል። ፕሮፌሰር ስናይደር እንደጻፈው ናዚዎች አይሁዳውያንን ለመጨፍጨፍ ሲወጥኑ እንደ ለገጣፎና ሱሉልታ ገጆች በአይሁዶች ግድግዳዎች አይሁድ በጀርመን ቦታ የለውም የሚል ምልክት ለቀለቁ። ይህንን የተለቀለቀ ምልክት ያነበቡ አይሁድ ምሁራን ግን እንደ ዛሬው አማራ ምሁራን የጥቂት ጋጠወጦች ተግባር እያሉ አለፉት። እንደዚህ አይነቱ ጋጠወጥ ጋጠወጥን ከሚደግፍ ማኅበረሰብ ውጭ እንደማይኖር ረሱ። በዚህ ችልታቸውም አይሁዳንን ሳያስጠነቅቁ በመደዳ አስጨፈጨፉት። ለገሰ ዜናዊ ወንበር እንደ ተፈናጠጠ የአማራውን ግድግዳ ትምክተኛና ነፍጠኛ የሚል ቀለም ቀባው። የዚህን የቀለም ቅብ ምስጢር የአማራ ምሁራን መመርመር ሰነፉ፣ ሕዝቡንም ችላ አሉ። ትንሽ ቆይቶ ለአማራ ምልክትነት የተቀበሉትን ነፍጠኛና ትምክተኛን እነ ታምራት ላይኔና ስዬ አብርሃ በሐረር ባሩሲና በሌሎችም ስፍራዎች ሰበቁ። ይህንን ተከትሎም አማሮች በበደኖ ገደል ተወረወሩ። በአርባ ጉጉ ባሩሲ ነገሌና በሌሎችም ስፍራዎች ታረዱ። ይህ እልቂት ለመጪው የአማራ የከፋ እልቂት ምልክት መሆኑን የተረዱት ክቡር ፕሮፌሰር አስራት ወልደየስና ወጣት ጓዶቻቸው አማራን ለመከላከል ሲጥሩ አሽሟጣጭና ተመጻዳቂ የአማራ ምሁራን ዘመቱባቸው። እርሳቸው ሕክምና ተከልክለው አለፉ። እንደ ተሾመ ቢምረው ያሉ የትግል ልጆቻቸው ታፍነው እስከ ዛሬ የደረሱበት እንዳይታወቅ ሆኑ። የትናንት በስቲያው የአማራ እልቂት ለትናንቱ እልቂት ለአማራ ምሁራን ቦቃ ምልክት በሆነ ነበር። የትናንትናው የእልቂት ቁስልም ዛሬ ለሚታየው የአማራ እልቂትና ስደት ፍንትው ያለ ምልክት በሆነ ነበር። የዛሬው መጠነ ሰፊ እልቂትና ስደትም ለነገው የከፋ የዘር ማጥፋት ዘመቻ ቦግ ያለ ምልክት ሆኖ በታየ ነበር። ነገር ግን ከትናንት በስቲያና ትናንት ያየነውን የአማራ ቁስል ኢትዮጵያ አንድነት ተጋብተንና ተዋልደን በሚል ዝተት ፋሻ ሸፍነን ቁስሉን የባሰ አነፈረቅ ነው። በዚህ ምክንያት ወልቃይት ራያና ጉራ ፍርዳ ያየነው ሞትና መፈናቀል ዛሬ መሃል በጌምድርን ምዕራብ ጎጃምን ደቡብ ወሎንና ሙሉ ሸዋንም አዳረሰና አረፈው። ይህ አገር ምድሩን የሸፈነው ቁስል ነገ ለሚመጣው እጅግ የከፋ እልቂት ምልክት አድርጎ መዘጋጀት ሲገባ ይህንን የነፈረቀ ቁስል አሁንም ወንድማማችነት ተጋብተንና ተዋልደን በሚል ደም አፍሰስን በማያቆም ፋሻ እየሸፈን አማራው ራሱንና ራሳቸውን መከላከል የማይችሉትን እንዳይረዳ እንደ ጸጋዬ ገብረ መድኅን የማይነጋ ሕልም እናልማለን። ሲነጋም ሕልሙን እንደ ከብት እያመነጀግን ስንዘላዘል እንውላለን። ከመንዘላዘልም አልፈን ክቡር ፕሮፌሰር አስራትና የትግል አጋር ልጆቻቸው ያጠፏቸውን ጆሮ ጠቢዎችን እያመለክን ከእግራቸው ስንደፋና በካድሬነት ስናገለግላቸው እንውላለን። ከዓመታት በፊት አማራን በጠላትነት የፈረጁ ቡድኖች አማራውን አድቀው እንደ ፈለጉት ለማድረግ የጣሩት ለአንድ ኢትዮጵያና ለአማራ የቆመ ድርጅት እንዳይፈጠር በመከልከል ነበር። ለአንድነትና ለአማራ የቆመ ድርጅት በከለከሉባቸው 27 ዓመታት እንወክለዋለን የሚሉትን ወጣት በጸረ አማራነት ውቅያኖስ ዘፍዝፈው አይምሮውን በመበረዝ የጸረ አማራ መሠረታቸውን አጠናከሩ። ጸረ አማራ መሠረታቸውን ካጠናከሩ በኋላ የለበጣ አንድነት ፖለቲካን አሁን ፈቀዱ። በዚህ የለበጣ አንድነት ፖለቲካም ኢትዮጵያ ሲባል ልቡ እንደ ለጋሽል የሚፈራገጠው አማራ እንደገና ጠለፉት። በዚህ ጠለፋም ያማራን አቅም የማድቀቅ ሴራውን ቀጠሉ። በጸረ አማራ ስብከት ተነቅረው ያደጉት ሰኛ ሙሴዎች እና ባርጩማውን የለቀቁት ኩፎቹን ግን ተዘራቸው ተጣብቀው ዘረፋውን ቀጠሉ። አማራ ጅቦች የማይሰሙትን ኢትዮጵያና አንድነትን ሲጨፍር ጅቦቹ ጸረ አማራና ክልልን ሲደልቁ 30 ዓመታት አለፉ። በዚህም ግርግር የዛሬዎቹ ጅቦች እንደ ትናንትናዎቹ ጅቦች አገሪቱን ወታደራዊ ኃይል ስልጣንና ምጣኔ ሀብት ያለ ሀፍረት ጠራርገው ወስደው መሰረታቸውን እያጠናከሩ ይገኛሉ። የአማራ ቅርሶች እየፈረሱ ከቅርሶቹ የሚመጣውን ገንዘብ እነሱ ይልፋሉ። አማራ የታሪካዊ ቅርስ እሳት አጥፊ ከውጪ የለመነ እነሱ የአገሪቱን የባንክ ገንዘብ ለቢሮና ለከተማ ውበት እያሉ ይዘርፋሉ። የተረፈውን የባንክ ገንዘብም በወታደራዊ ክንፋቸው ይዘርፋሉ። ይህ ሁሉ ሲሆን የአማራ ምሁራን የበሬን ቆለጥ ስትከተል እንደ ኖሮቹ ቀበሮ ያብይና የለማን ቁልባ ቆለጦች ሲከተሉ ይውላሉ። አማራ ምሁራን የሕዝባቸውን እልቂት የሚተነብዩ ጉልህ ምልክቶችን እንዳላዩ አልፈው በአማራ ለደረሰው የዘር ማጥራት ወንጀል አስተዋጽኦ አድርገዋል። አይሆንንም ትተሽ ይሆናልን አስብ የሚባለው ብሂል ዘንግተው በስቲ እንያቸው ዘልዛላ አስተሳሰብ ሕዝባቸውንና አገራቸውን ለዚህ አብቅተዋል። የትግሬ ነጻ አውጭን ጸረ አማራ ግቦች መፈተሽ ሳንፈው አማራ ለ27 ዓመታት የገሃነም ኑሮ ኖሯል። ይህ ቡድን ኤርትራን እንደሚያስገነጥል ለመሬታችንንም ለጡት አባቱ ለሱዳን እንደሚያስረክብና የተረፈውንም በክልል እንደ በሬ ቅርጫ እንደሚከፋፍል አማራ ምሁራን ለመተንበይ ሰንፈዋል። በዚህና በሌሎችም ምክንያቶች ራስን ለመከላከል ያልተዘጋጀው አማራ እንደ ቅርጫ በተከፈለች አገር በማያውቀው ሕገ መንግሥት እንደ ደቡብ አፍሪካ ጥቁሮች እንዲገዛ ተገዷል። ከሌሎች በከፋ መልኩ ሲታሰር፣ ሲገረፍ፣ ሲሰለብ፣ ሲሰደድ፣ በረሃብና በበሽታ ሲረግፍ ኖሯል። ጸረ አማራ ገዢዎች የራሱን ባንዳ ልጆች ዛቢ አድርገው ከደጁ ሞፎር ቆርጠዋል። ታሪኩንና ቅርሱን አፈራርሰዋል። ከቀየው እያፈናቀሉ በርዳታ ነፍሱን የሚያሳድር ሜዳ ዳሪ ሕዝብ አድርገውታል። ሕሊና ያለውና ማፈርን የሚያውቅ አማራ ምሁር ለ42 ዓመታት በአማራ የደረሰው ግፍ እሳት እንዳየው ላስቲክ ሊያሸማቀቀው ይገባል። በሞቴ አፈር ስሆን እያለ እያጎረሰ ያሳደገው ማኅበረሰብ በጥቅም ታስሮ ወይንም ሆዱን መርጦ በጅቦች ማስበላት መረገም መሆኑን ማጤን ይገባዋል። እንግዲህ ሲል እየሳመ የታቀፈውን ሲወድቅ ያነሳውን ሲማር መቀነት እየፈታና ኪሱን እየፈተሸ እርሳስ የገዛለትን ሲዳር ደግሶ የዘፈነለትን ሲሞት ፍታትና ተስካር የሚያወጣለትን ሙሉ በኩልሄ ሕዝብ ለጅቦች አሳልፎ በመስጠቱ ሊጸጸት ይገባዋል። ከነ ድንበሯና ክብሯ አገር ያስረከበውን ሕዝብ እንደ ይሁዳ ክዶ እልቂትን ካመጡበት ክፎች ጎን መቆም ሲኦል የሚከፍት ግዙፍ ኃጢአት መሆኑን ማመን ይኖርበታል። ያስኮላው የቤተ ክህነትና የቤተ መስጊድ ምሁራን አማራ ዛሬ ከሚደርስበት እልቂት ወደፊት ሊደርስበት የሚችለውን አደጋ መተንበይ ይጠበቅባቸዋል። ምሁራን በትናንቱ ምልክት የዛሬውን መተንበይ ስላልቻሉ አማራ ዛሬ በመላ አገሪቱ እየታረደና እየተሰደደ ይገኛል። ምሁራን በዛሬው ምልክት የነገውን እየተነበዩ ስላልሆኑ አማራ ገና ብዙ ችግር ይጠብቀዋል። እንዳለመታደል የአማራ ምሁራን ከዛሬም ምልክት የነገውን በመተንበይ ፋንታ በሱሰኛ የላቲን ሙሴዎች ቀንበር ተጠምደው በካድሬነት ሲያገለግሉ ይታያሉ። ለአማራ ሕልውና አስተዋጽኦ ከማበርከት ይልቅ አማራን ለመታደግ የሚፍጨረጨሩትን ወጣቶች በማብጠልጠልና በመጥለፍ ተጠምደዋል። ወጣቶቹ ለዚህ መከራ የተዳረጉት እኛ ታላላቅ ወንድሞችና አባቶች ኃላፊነታችንን ስላልተወጣን መሆኑን የላቲን ሙሴዎች ተከታዮች ዘንግተዋል። እኛ ኃላፊነታችንን ብንወጣ ኖሮ ወጣቶቹ ስለ ሰማይና ስለ ምድር ሲመራመሩ ይውሉ እንደነበር ማስተዋል ተስኗቸዋል። ወጣቶቹ የሕልውና ትግል የሚያደርጉት እኛ ከከተትናቸው ገደል ለመውጣት መሆኑን የሚያመለክቱት የላቲን ሙሴ አስረስቷቸዋል። የህሉና ትግል የሚያደርገውን ወጣት ያማራ ምሁራን እየጠለፉ ከሚጥሉባቸው ወጥመዶች አንዱ ኢትዮጵያ ዜግነት ማህበራዊ ፍትህ የሚባል ዘፈን ሆኗል። ይህንን ዘፈን ማዘውተር አማራን ለ30 አመታት አሳርዷል። እንዲያውም በዚህ ዘፈን ወጣቱን መጥለፍና መጣል አማራው ለሌላ ዙር የዘር ማጥራት አጋልጦ እንደመስጠት ይቆጠራል። ከዚህ በፊት ኢትዮጵያ አንድነት ዜግነት ይያሉ በሰፋፊ አዳራሽ የዘፈኑ ፓርቲዎች አማራን በበደኖ ገደል ከመወርወር ባርባ ጉጉ ከመታረድ ከወልቃይት ክራያ ከመተከልና ከጉራ ፈርዳ በችፍርግ ከመጠረግ አድነዋል ወይ? ኢትዮጵያ ዜግነት ማህበራዊ ፍትህ ይያሉ የሚደልቁት ቡድኖች ዛሬ አማራ ለግጣፈው ቤቱ በግሌደር ተበርቁሶ ሜዳ ሲፈስ በመላግሪቱ ሲታረድና ሲሰደድ እንኳን ሊከላከሉ ድርጊቱን የሚያወግዝ ትንፋሽስ ቱስ ብሏቸዋል? ሲሞዳሙዱ የሚውሉት ከገዳዮችና ካስገዳዮች ጋር አይደለም ወይ? ኢትዮጵያ አንድነትና ዜግነት በሚል ፋሻ ያማራን ቁስል እየሸፋፈኑ አማራ ሳይደራጅ በተደራጁ ኃይሎች እንዳለፉት 42 ዓመታት እንዲያልቅ ማድረግ በመድርና በሰማይ የሚያስጠይቅ የወንጀሎችና ኃጢያቶች ቁንጮ አይደለም ወይ? ያማራን የመከላከል ኃይል ለማዳከም የዜግነት ፓርቲ አቋቋምን ብለው የውሸት መሐላ በየወንዙ ከሚማማሉት አብዛኛዎቹ በድርጅቶቻቸው አማራን አስበልቶ በመጨረሻ ማማራን ከበላው ድርጅት እግር የወደቁ ይሁዳዎች አይደሉም ወይ? እነዚህ ይሁዳዎች አማራ ነገ የሚደርስበትን ችግር ይከላከላሉ ተብሎ ይጠበቃል ወይ? ለ60 ዓመታት በጸረ አማራ መንፈስ የተደራጁ ክፉ ቡድኖች ተከታዮቻቸውን ባንድ ፊሽካ ሲነዱ አላየንም ወይ? ትናንት ነፍጠኛና ትምክተኛ የተቀባው አማራ ዛሬ ደግሞ እንደ ናዚ ዘመን አይሁዳውያን መጤና ሰፋሪ የሚል ቀለም አልተቀባም ወይ? ታዲያ በዚህ ዘመን አማራ እንዳይደራጅ ጋሬጣ መሆን የሂትለር ተባባሪ ከመሆን ይለያል ወይ? በአማራ መቃብር ሪፐብሊክ ለመገንባት በተነሳው ለገሰ ዜናዊና በቅኝ ግዛት ታሪክ አቀንቃኙ ላቲኑ ሌንጮ ለታ ተሰብኮ ያደጉ ከ40 ዓመታት በታች የሚገኙ ወጣቶች ባጭር ጊዜ ውስጥ ወደ አሃዳዊ ፖለቲካ ይመጣሉ ብሎ ማሰብ ግብዝነት አይደለም ወይ? እንኳን የለገሰና የሌንጮ ተከታዮች መራራ ጉዲና እስከዚያው ከጎሳ ፖለቲካው ቅርቃር ውስጥ እንደተከነቸረ አይደለም ወይ? የአማራ ምሁራን ከንቱ ዲስኩርና ስብከት እየሰማ ያልተደራጀው የአማራ ወጣት ባለፉት 30 ዓመታት ከመከራ ወጥቶ ያውቃል ወይ? የአማራ ምሁራን ከንቱ ስብከት ተማምኖ ወጣቱ ዛሬም እንደ ትናንቱ ለመገረፍ፣ ለመሰለብ፣ ለመሰደድ ከትምህርት ከጤናና ከሥራ ተገልሎ ለመኖር እጁን አጣጥፎ ይቀመጥ ወይ? ድርጅት እንዳፈር ሲቆልሉና መልሰው ሲንዱ ፓርቲ እንደ ፍሪምባሲ ተለትሉና እንደ ክትፎ ሲከታትፉ የኖሩ ፖለቲከኞችን ዛሬም አምኖ ራስን ተመከላከል ይታቀቦ ወይ? አማራ ሲታሰር ሲገረፍና ሲሞት የኖረው በእነዚህ ፓርቲ እንደ ጭቃ ሰርተው በሚያፈርሱ ፖለቲከኞች አይደለም ወይ? እነዚህ ፓርቲ በመሰንጠቅ እጥፍ ድር ፒኤችዲ ያላቸው ከሃዲ ፖለቲከኞች እንኳን የኢትዮጵያን ሕዝብ በራሳቸውንስ አንድ ያደርጋሉ ወይ? እነዚህ ፖለቲከኞች እንደ ሳሙኤል አወቀ ተቀጥቅጠው የተገደሉትን በማተባቸው አዳሪ ወጣቶችና በድርጅቶቻቸው ስም የተሰለቡትንና አካለ ስንኩላን የሆኑትን ዜጋዎች ክደው ዛሬ ከገዳዮችና ከግራፊዎች የሚሞዳሙዱ ይሁዳዎች አይደሉም ወይ? አማራ ምሁራን ሆይ፣ አኩርሽማንማ ከአማራ በላይ የሚወድ ነበር ወይ? ኢትዮጵያ ዜግነት፣ አንድነት፣ ፍትህ የሚባሉትን አኩርሽሞች እንደ በኩር ልጅ ከአማራ በላይ እያሞላቀቀና እያሞካሸ ጠርቶ የማይጠግባቸው አለ ወይ? አማራ ከክብሩ ዝቅ ብሎ ከኢዮብ የከፋ መከራ የተቀበለው እነዚህን እንደ በኩር ልጁ ጠርቶ የማይጠግባቸውን አኩርሽሞች በመውደዱ አይደለም ወይ? እነዚህ የፖለቲካ ፓርቲን እንደ ፍልጥ በመተርተር የሚታወቁት ፖለቲከኞችስ አማራን ዳግም ሊያዘናጉና ሊያልቡ የተነሱ ይህንን የአማራ ቅዱስ ባህሪ እንደ ድክመት ቆጥረው አይደለም ወይ? አማራ ምሁራን ሆይ፣ ባለም ማህበራዊና ኢኮኖሚያዊ ፍትህን ለማስፈን የቻለ ቡድን የለም። ማህበራዊና ኢኮኖሚያዊ ፍትህ በምድር ሰፍኖም አያውቅም። ወደፊትም ህዝብ እየበዛና እንደ መሬትና ውሃ ያሉ መሰረታዊ እሴቶች እየጠበቡና እያነሱ በሄዱ ቁጥር የማህበረሰባዊና የኢኮኖሚያዊ ስርጭቱ ከፍትህ እየራቀ የሚሄድ ነው። እስካሁን እንደታየው ዓለም ወደ ማህበራዊ ፍትህ ፊቷን የምታዞረው በማህበረሰቡ መካከለ የጉልበትና የጥበብ ሚዛን ሲኖር ብቻ ነው። አንዱ እንደ ገመድ ወፍሮ ሌላው እንደ ክር ቀጥኖ ማህበራዊ ፍትህ ይያሉ ቢተረቱ ህፃንም አምኑ አይቀበልም። ዓለም ተቻችላ ያለችው በኃይል ሚዛን ነው። አገርም ተቻችሎ የሚኖረው በኃይል ሚዛን ነው። የፍትህ ስብከት ህፃናትን የሚጨፈጨፍና የሚሰልብ ጭራቅን ግብሪ ያከፋዋል እንጂ አያሽለውም። ምክር የላማ አሸናፊን እንደ ፌንጣ የበለጠ ያቅበጠብጠዋል እንጂ አያስታግሰውም። ጠንካራ ዲሞክራሲና ህግ አላቸው በሚባሉት አውሮፓና አሜሪካ ሳይቀር ኢኮኖሚያዊና የማህበረሰባዊ ፍትህ ዛሬም የለም። ቀለማሙ ህዝብ ሊፈጥር በሞከረው የኃይል ሚዛን ትግል ከቤተ ባሪያነት ቢላቀቅም ዛሬም የውጭ ባሪያ ነው። ባሪያው ያደረገው መጠነኛ ትግል ፈቀቅ ያደረገው ከቤት ወደ ውጭ ብቻ ነው። ይህ የውጭ ባሪያ ዛሬም መንገድ፣ ሽንት ቤት፣ ሆስፒታልና ቢሮ ጠራጊ ነው። ይህ የውጭ ባሪያ ዛሬም የጡረተኞችና የአካለ ስንኩላንን ሽንት እየጠረገ የሚጦር ባሪያ ነው። በየትኛውም ዓለም የማኅበረሰባዊ ፍትሕ ያለው ከወረቀትና ከውሸታም ፖለቲከኞች ላንቃ ብቻ ነው። ዓለምን ሲገዛት የኖረው ዛሬም የሚገዛት ወደፊትም የሚገዛት የአካላዊና የአእምሮ የበላይነት ወይንም ጉልበት ነው። ዓለምን የሚያሽከረክራት የከዳነው የመለኮት ትእዛዝ ሳይሆን የተቀበልነው የሳጥናኤል መንፈስና ዳርዊን የቀመረው የጉልበት አሰላለፍ ብቻ ነው። አማራ ባጥንቱ ግድግዳነት በደሙ ምርግነት ባቆማት አገሩ ቤቱ በግሌደር እየፈረሰና ንብረቱ እየተቀማ ተገድሎ ሽንት ቤት የሚወረወረው የውጭ ጠላትን ያንበረከከበትን የጉልበትና የጥበብ ሕግ ለውስጥ ጠላቱ ስላልተጠቀመበት ብቻ ነው። አማራ እየተገደለ ገደልና ሽንት ቤት የተጣለው ሊበላው የመጣውን ጅብ ኢትዮጵያ አንድነት፣ ዜጋ፣ ፍትህ በሚባሉ ለጅብ በማይገቡ ጽንሰ ሐሳቦች ሊመልስ በመሞከሩ ነው። አማራ ህልውናው አስጊ ደረጃ የደረሰው ምሁራኖቹ ለጅብና ጭራቅ በማይገቡ ቋንቋዎች ቀፍድደው እንዳይደራጅ ስለከለከሉት ነው። ዛሬም አማራን ለልቂት የሚያጋልጡት ከትናንቱ ምልክት ዛሬን ከዛሬውም ነገን መተንበይ የማይችሉ ካብራኩ የወጡ ድስኩራም ዕድሜ ጠገብ ምሁራኖች ናቸው። አማራ ምሁራን ሆይ፣ አማራን በጥላትነት የፈረጁ ኃይሎች እስታፍንጫቸው ታጥቀው አማራን በየስፍራው እየፈረጁ ሳለ አማራ ራሱን እንዳይከላከል ገንዞ መያዝ ለባሰ እልቂት መዳረግ መሆኑን እንዴት አጣችሁት? በሂትለር ዘመን የአይሁዳውያን ግድግዳ ይቀባ እንደነበረው ዛሬ የአማራና የደቡባውያን ቤት የመጤና የሰፋሪ ቀለም ሲቀባ ተከትሎ የሚመጣው ሰቆቃ እንዴት አልታያችሁ አለ? አማራን በጠላትነት ፈርጀው ልጆቻቸውና የልጅ ልጆቻቸውን ከስድሳ ዓመታት በላይ የሰበኩ ክፉዎችን በማኅበራዊ ፍትሕ ስብከት መመለስ የሞተን አስነስቶ በእግሩ የማስኬድ ያህል ከባድ መሆኑን እንዴት አጣችሁት? አማራ ምሁራን ሆይ፣ የከበደ ሚካኤል ትል ሰባት ጊዜ ሰባት የተለያዩ መንገዶች ሞክራ ዛፍ ለመውጣት በቅታለች። ከሰላሳ ዓመታት በኋላም ከዚች ትል ምን ነው ትምህርት መቅሰም አቃታችሁ? ምን ነው አሻንጉሊት ሙሴ እየተከተላችሁ ሕዝባችሁን በደም ባሕር ከማስጠረግ አልቈጠብ አላችሁ? አማራ ምሁራን ሆይ፣ ሰለሞን እንዳለው ለሁሉም ጊዜና ቦታ አለው። ስንዴ ባለት ተዘርቶ እንደማይበቅለው ዜግነት፣ አንድነትና ማኅበራዊ ፍትሕ ጭራቅና ጅብ በወረረው አገር ተተክሎ ሥር አይሰድም። በጭራቅና በጅብ ለተወረረ ሕዝብ የሚያስፈልገው ተቆንጨራ፣ ተቀስትና ተባሩድ፣ ሕፃናትና እናቶችን የሚከላከል ኀይል ብቻ ነው። ከዜግነትና ከማኅበራዊ ፍትሕ ስብከት የሚቀድመው ዜጋ ሊሆን የሚችለውን ነፍስ ማዳን ነው። ወጣቶች ትግላቸውን የሕልውና ትግል የሚሉት እኛ ታላላቆቻቸውና አባቶቻቸው ሕልውናቸውን እንደ ባሕር ዛፍ ቅጠል እሳት ውስጥ ስለማገድናቸው ነው። ስለዚህ አማራ ምሁራን ሆይ፣ ገና ከእናታቸው ማኅፀን ሳይወጡ ከመከራ መቀመቅ የዶልናቸው ወጣቶች ከመቀመቁ ለመውጣት ሲጣጣሩ ወርቻቸውን እያሰርን ታሮጌዎችና ታዲሶቹ ጅቦች ጉሮሮ አንክተታቸው። ሕሊና ካላችሁ የአባቶቻችንን አደራ በልተን ወጣቶቹን ለዚህ መከራ አሳልፈን በመስጣታችን እንፈርና እንደ ቁርባቢች ሽምቅቅ እንበል። ሽምቅቁንም ፈተን ለሕልውናቸው የሚታገሉትን ወጣቶች በሐሳብ በቁስና በምክር እንርዳቸው። አማራ ምሁራን ሆይ ህዝባችሁን ዳግም በጭራቆች እንዳታሳርዱ የትውልድ ግዴታችሁን ተወጡ እንላለን። አመሰግናለሁ።
አድማጮቻችን ይህ የምታዳምጡት በስዊድን ኢትዮጵያነት ሬዲዮ ዘወትር እሁድ ከምሽቱ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት የሚተላለፈው ስርጭት ነው። በመግቢያችን ላይ እንደገለጽነው ቀጣዩ ስርጭታችን የጥያቄና መልስ ጊዜ ነው። አገራችን ኢትዮጵያ በከፍተኛ ዙሪያ ጥምጥም የውጥረት ሁኔታ ውስጥ እንደምትገኝ ማንኛውም ኢትዮጵያዊ ይገነዘባል። ጽፈኞች አገሪቷን በኋላ ቀር ያጥፍተጥፋ ሂሳብ አወራራጅ አሳሰብ አባዜ ውስጥ ከተዋታል። ኢትዮጵያኖች እንደ አንዲት አገር ዜጎች እንዳናስብ ከተደረግን ይከታ 4 10 አመታት ሸኝተናል። ኦነግ ተነግና አግብራብሮቻቸው ለክልላዊ ጠባብ አሳሰብ ውስጥ አገሪቷን በመክተታቸው በታሪክ ተጠያቂዎች ናቸው። በአንጻሩም ደግሞ ይህንን ፈታኝ ወቅት በምን የሰከነ አሳሰብ እንደምንሸጋገር የሚተልም ያንደ መንፈስ የተላበሰ የድጅት ጦት ምክንያት ውስብስብ የፖለቲካዊ ሁኔታውን ፈርጅ ማስያዝ አልተቻለም። የፖለቲካውን ቅኝት ለማስተካከል ብሔራዊና ሀገራዊ ፖለቲካዊን የበከለውን ጎሳን መሰረት ያደረገ ህዝብን ከፋፋይ የሆነ የፖለቲካ መስመር ለማክሰም ለብሔራዊ መግባባት እንቅፋት የሆኑ ምክንያቶችን እክሎችና ችግሮችን ለማስወገድ የሚችል አስተሳሰብ መክኖ ጠፍቷል። ኢትዮጵያን በልባቸው የሌላቸው ኢትዮጵያነትን ከዘድጅቶች ጋር አባድኖ ኢትዮጵያን ታርጋ በመለጠፍ የፖለቲካ ንግድ በማካሄድ በየዘመኑ ለሚፈጠሩ ሰው በላ አምባገነኖች ጋር ሸሪክ በመሆን የሚሯሯጡ ህልናቸውን በአደባባይ የሸጡ ብዙዎች ናቸው። ዛሬ ያለንበት ወቅት ለስርዓት ለውጥ ሲባል መከፈል ያለበት መስዋዕትነት ተዘንግቶ በፈረቃ ፖለቲካ ከባለትረኞች ጋር ተደምሮ የኦሮሞን የበላይነት ለማስፈን በተለይም አማራ ጠል ግፍ ሲፈጸም ዝም ብሎ መመልከት ሆኗል። ባለትረኞች ግፍ እየፈጸሙ ነው። ግፍ ሲበዛ ምጻት ተጠራለችና ሁሉም ግፉን ተቀማሽ ወደሚሆንበት ዘመን እየተገፋን ነው። ከዛሬ እንግዳችን ጋር ኢትዮጵያ ወዴት ህዝብ ከፋፋይና የጋራ መጠፋፋትን ካሰፈና አገዛዝ እንደመላቀቅ ይችላል፣ አሁንታዊ ለውጥ ለማምጣት ምን መደረግ አለበት በመሳሰሉ ዙሪያዎች እናወያያቸዋለን። እንግዳችን አቶ ቦኖት ፈረደ ይባላሉ። በሶሻል ሚዲያ ንቁ ተሳትፎ ያደርጋሉ። በኢትዮጵያዊነት የሀገር ወዳድነት መንፈስ ስልታዊ አላማና መዳረሻ ያላቸውን አሳሰቦች አበርክተዋል። ዛሬም በውይይታችን አገራችን የገባችበትን የቀውስ አዙሪት መፍትሄዎች እናላቸውን ሐሳብ ያጋሩና ጤና ስለኛ አቶ ቦኑት ፈረደ ይስማውታል።
አዎ ጤና ስለኝ ይስማኛል። በጣም አመሰግናለሁ ስለጋበዛችሁኝ። ይስማኛል።
እሺ አቶ ቦኑት ፈረደ በዛሬው ዕለት ኢትዮጵያነት ሬዲዮ ለውይይት ተጋበዝነው መሰረት በሰዓቱ መገኘቶ ባርመጨቻችን በሬዲዮ ዝግጅት ክፍል እንዲሁም በራሴ ስም የከበረ ሰላምታ ያቀርብ ወደ ውይይቱ እንሸጋገራለን። ሲበቅድሚያ መቼም የሶመን ሁኔታ መዝለስ ለማንችል በአገራችን የተከሰተ ሁኔታ ሲያስ ተመርኩዣን ጥያቄ ለሰንዝር በቅድሚያ ያው ሁላችንም እንደምተከታተልን በጉዳዩ ዙሪያ የተለያዩ ዘናዎች እየተሸራሸሩ ነው። የተለያዩ መረጃዎችም ይፋ ሆነዋል። ባለፈው የሰኔ 15 ቀን ግድያ ሲራ ለምን ተከሰተ? ማን ፈጸመው? በአማራው ውስጥ ምን እድምታን አስፍኗል? በዚህ ውይይታችን ምን ጀመር? አመሰግናለሁ። መስመሩ እርስዎ ነው።
በጣም ጥሩ። በጣም አመሰግናለሁ። ይህ ጥያቄ ግጥ ሳይመለስ ማለት ያለበትም አይደለም። ምክንያቱም የወቅቱ አሳሳቢና በተለይም አሳዛኝም ድርጊቶች ስለተከናወኑበት የተለያዩ ግለሰቦችም የፖለቲካ ሰዎችም ለመዳሰስ ሞክረዋል በዚህ ጥያቄ ዙሪያ። በቅድሚያ ግን ይህን ጥያቄ ምንም አይነት ስሚሰጠው የነበረውን ሁኔታ ማለት ነው፣ ኩዴታ የሚባል ወይም ሌላ ህይወታቸውን ላለፈው ከፍተኛ የመንግስት ባለስልጣናትና የመከላከያ ሰራዊት ጀነራል መኮንኖች እንዲሁም የተፈጠረው ሁኔታ ለመቋጣጠር ሲሉ ህይወታቸውን ላለፉ የሰራዊቱ አባላትና ሌሎችም የተሰማኝን ጥልቅ ሐዘን እየገለጽኩኝ ለቤተሰቦቻቸውና ለቅርብ ወዳጆቻቸው በሙሉ መጽናናትን መመኘትን እሻለሁ። ይህን ካልኩ በኋላ ወደ ዋናው ጥያቄ ልመለስ። በተከስተው ክስተት ዙሪያ የመንግስት ከፍተኛ ባለስልጣኖች፣ የፖለቲካ ሰዎች፣ አክቲቪስቶች፣ ህዝባዊ ምሁራን፣ ሌሎችም ከፍተኛ የትምህርት ቀለም እውቀት ያላቸው አገር ወዳድ ዜጋዎች በርካቶች የሚመሳሰልና ልዩነት ያለው አስተያየት ሰጥተውናል። በመረጃና በማስረጃ ላይ በመነሳት የተምታታም ይሁን እርስ በራሱ የሚጋጭም አንዳንድ የሚመሳሰል በተለይ ከመንግስት ወገን በተሰጠው መግለጫ ምክንያት የተለያዩ ትረካዎችንም ደግሞ ሁላችንም በጋራ አዳምጠናል። ሌላው ደግሞ በአታየት ድክመት ምክንያት በግለሰቦች በስሜት እየተነዱ መሰረት ባልጨበጠም ሁኔታ ሲገልጹም ተስተውለዋል። በዚህ ሂደት ውስጥ ግን ሁሉ ልናየው የሚገባው ራሳችን ልንጠይቅ የሚገባን አብይ ጉዳይ አለ። ከመፍረዳችንና ከመከኖናችን ወይም ከመባረካችን በፊት በሰማነውና በተነገረው ብቻ ላይ የአንድን ሁኔታ ምንነት መረምረን እውነት ላይ እንደርሳለን ወይ ብለን መጠየቅ ይኖርብናል። ይህንን እንግዲህ የአእምሮና የምርምር ማስተዋል ግምት ውስጥ ማስገባት አይኖርብንም ወይ ለማለት ነው። እዚህ ላይ ወደኋላ መልሼ ለዚህ ጥያቄ ወደ መልስ ከመሄዴ በፊት አንዳንድ ነገሮችን ለአስተያየት እንዲረዳን ለማንሳት እፈልጋለሁ። ሚዛናዊ መሆንን ስለምሻ በ1953 የተፈጠረውን የእነ ጀነራል መንግስቱ ነዋይ ውሎ ቤተ መንግስት ህዝብ ድርጊትን የፈጸሙት ጀነራሎችና ትውልድ እንዴት ነበር የተረከው? ይህን ማስተዋል መቻል አለብን። እንዴት ተመዘገበ? ብይንስ እንዴት ተሰጠበት? ደርግ ያጼ ኃይለ ሥላሴ መንግስት በወታደር ኃይል ሲዳፈረው ይህን የደርግ መኮንኖችም ይሆኑ የኃይለ ሥላሴ መንግስትም ይሆን በወቅቱም የነበረው ህዝብ በተለይ ተማሪውም እና ሌላውም ህብረተሰብ እንዴት ነው ያንን ሁኔታ ያስተዋለው? ምን ብሎ ፈረደ? ትውልድስ አሁን ላይ ቆሞ ምን ይላል ስለዛ ሁኔታ? የቱ ነው እንግዲህ ይህም የምናገረው እውነትን መፈለግ ስለሚገባን ነው። ከፍተኛ ጀነራል መኮንኖች የሊቀመንበር መንግስቱን መንግስት ለመጣል የወሰዱትን እርምጃ እንዴት ነው የተመዘገበው? ሊቀመንበር መንግስቱ ድርጊቱን የፈጸሙት መኮንኖችና ህዝብና ትውልድ ምን እያለ በዚህ ጉዳይ የሚነጋገረው? የት ላይ ነው እውነት ያረፈው አለ? የተነገረውን በመስማት እውነት ነው አለ ወይስ ሌላ መረጃዎችን እየሰበሰበ ያስተዋለ በማስተዋልና ለሀገር በሚጠቅም መልኩ ያን ነገር ሊተረጉሙ ፈልገው ነው? የኤርትራና የትግራይ ማጽያን ሻቢያና ህዋት ህጋዊ በሆነው ሉዓላዊ መንግስት ላይ በወታደራዊ ኃይል ለመገርሰስ የወሰዱት እርምጃ እሱንስ እንዴት መዘገብ ነው? እንዴት ነው የምንነጋገረው በዚያ ዙሪያ? የአሁኖቹ ያደጉት የትላንቶቹን አማጽያን ምንድን ነው ያሏቸው? የእነርሱ ሲሆን አሳምረው ህዝባዊና ህጋዊ ነው ብለው አቀረቡት ወይስ ህገወጥ ነው በላላዊ መንግስት ላይ የተደረገ መስተራ ያነሳ የአመጽ እንቅስቃሴ ነው ብለው ኮንኑት ወይ? ትውልድ ይሄንን እንዴት ፈረደው? ሻቢያ የታሪክን ክደት በመፈጸም ላላዊትን አገር እንደ ዶሮ ብልት ይመስል ሲገነጣጥል አሁን ያሉት ወይም ባለፉት 17 አመት ከዛም በላይ የገዙን ኢህአደጎች በወቅቱ ምን መሰከሩ? ከጊዜስ በኋላ ሀገርን ለቆራረሱት ኃይሎች ቀይ ምንጣፍ በማነጠፍ ህዝብና ትውልድን በዚህ መልክ እንዲመሰክር ገፋፉት ወይስ ይህን ትርኢት ምን አለ? ኢትዮጵያ መገንጠልስ በትክክል ተቀብለነው ድርጊቱን አመሰገነው ወይስ ኮነን ነው? እነዚህን ሁኔታዎች እንግዲህ ማየት የሚገባን ምክንያት አለ። በዚህ ሁኔታ ውስጥ ሁሉ ግን አንድ ነገር አለ። ኢትዮጵያ በልጆቿ ምትታዘበው ጉዳይ አለ። በሚሰጠው ፍርድም ትዝብት ላይ ሚዛን ላይ እንቀመጣለን። ኢትዮጵያ ፈታጅ ብትሆን እውነት የሚበጀንን እንዴት አርጋ ነበር ብትፈርደው? ለኛ የሚበጀንን እንዴት አርጋ ነበር ብትፈርደው? ለሁላችንም እኩል አርጋ ባያዝ ሳትሆን እናት ናትና የሁላችንም ደሞ ሰብሳቢ ናትና ቀጣይነታችንን አንድነታችንን ትሻለችና ፍቅራችንን ትፈልጋለችና እንደዚህ አይነት ሁኔታዎችን እንዴት ነው የምትፈርደው? ከግለሰብ እንትን ወጣ ይሄንን ማነሳው አንዱን ክፍል ለማዳን ወይም ለመኮነን አይደለም። በእኔ እምነት እውነት ይዋልደር እንጂ እውነት ራሷ ስለራሷ ስትል መመስከሯ አይቀርም። ይህ ነው ብዙዎቹ ፈላስፎች እንደሚሉት እውነት ብቃት አላት። በሐሰት ላይ መመስከር ብቻ ሳይሆን በራሷ ላይም ተመሰክራለች እውነት። ለኛ ለአገራችን ለህዝባችን የሚበጀው ምንድነው የሚለውን ስንመለከተው መንግስት በተከሰተው ድርጊት ዙሪያ የራሱ ህግ በሚፈቅደው መሰረት አጣርቶ የሚወስደው እርምጃ እንደሚኖር እረዳለሁ። አሁን ስለ ህጉ ለመተንተን አይደለም የኔ ፍላጎት። እየተጣራ ነው ተብሏል። በመጣራት ሂደት እንዳለ አውቃለሁ። መንግስት ህጉን ያለውን ህግ ተጠቅሞ የሚወስዳቸው ለህዝብ የሚያሳውቀው ነገር እንዳለ ግልጽ ነው። ሆኖ ግን መንግስት በውስጡ በሚፈጠረው የፖለቲካ ውዝግብ ምክንያት የሚነሳን ቀውስ ላይ የሚወስነው ውሳኔ ሁሉ ግን ሁሌ ትክክል ነው ወይም በጎ ነው ብሎ ማለትም አይቻልም፣ ወይም ደግሞ ሁሉ ሙሉ ስህተት ነው ብሎንም ብለንም መዳፈርም አይኖርብንም። እንደ ህጋችን ፍትሃዊነት፣ እንደ ፍትህ ስርዓቱ አካሄድ፣ ከሁሉም በላይ ደግሞ እውነትን ለማግኘት የተከለበት መንገድ በሚፈርደም መሰረት ሁኔታው እንደሚደመደም ወይም መደምደም እንዳለበት እመክራለሁ። ስለሆነም የዚህ አይነቱን ቀውስ ከመንግስት ውጪ ሆነ የገለልተኛና ሶስተኛ አካል ቢታይ መልካም ይመስለኛል። በተለይ ፕሮሰሱ ታማኝነት እንዲኖረው ይረዳል። ሌላው ጥልቅ ጉዳይ ግን ህዝብና ትውልድ እውነት ደግሞ ለራሷ ስትል የምትመሰክር በመሆኗ የዓለም ልምድ እንደሚያሳየው ምንም ሳናዳላ አልርባይነት ላይ ሳንገባ ይህን ሁኔታ መመልከት ይገባናል ብዬ እገምታለሁ። ይህን እንግዲህ በምልበት ሰዓት ላይ አንድ ልጠቅስ የሚፈልገው ጉዳይ አለ። በተለይ በአማራው ህብረተሰብ በዚህ እንቅስቃሴ በቀጥተኛ ተጠቂ ሆኗል። ባለፉት 27 ዓመትም በአማራው ህብረተሰብ ላይ ጥቃት ተሰንዝሮበታል። ፍጹም ከታሪክ ጋር የማይገናኝ ታሪክን የተጻረረ የዛን ህብረተሰብ ገድልና ታላቅነት ያንኳስስ የሞከረ የካደ ጥቃት በተደጋጋሚ ተፈጽሞበታል። ዛሬም ደግሞ የደረሰው ክስተት የዚህ የጥቃት አንዱ ገጽታ ነው። ስለሆነም ምንድነው መደረግ የሚገባው? የአማራ ህዝብ መሪዎቹ አሩ ሁኔታውን በቅርብ በመከታተልና በሰከነ ሁኔታ ከስሜት ውጪ ከሁሉም በላይ በማስተዋል በኢትዮጵያዊነት የመተሳሰብና ጥቃትን በጋራ መከላከል ሞራልና ወኔ በመገዛት ህብረተሰቡን ማረጋጋት ከመቼም ጊዜ በልጥ ዛሬ በአማራ ማህበረሰብ ላይ ከየትኛውም ወገን የሚሰነዘረውን ጥቃትን መከላከል ተግቶ መገኘት አለበት ብዬ አሳስባለሁ። ለድገትና ለብልጽግና የጀመረውን የዲሞክራሲ ስርዓት ግንባታንም በአንዲት እናት ሀገር ኢትዮጵያ ማዕቀፍ ውስጥ ለመገንባት ከሌሎች ኢትዮጵያን ወንድሞቹነቶቹ ጋር ተያይዞ መጓዝ መተመም እንዳለበትም ይሄንንም ለማሳሰብ ፈልጋለሁ። የአማራው ግርማ ሞገስ ይኸው ብቻ ነው። የኢትዮጵያ ታሪክ የሶስት ሺህ ዘመናትም ከዛ በላይ ያለው ታሪክ የአማራውን ማህበረሰብ የዘደበው የሚያውቀውም በዚሁ አራያነት ባለው ታሪኩ ብቻ ነው። ይህ ትውልድ ይህንን ማክበር ግዴታ አለበት እላለሁ።
አድማጮቻችን ቴሌፎን መስመር ተቋርጧል መስለኛል። እንደገና እናስገባቸዋለን። እስከዛው የሚከተለው ሙዚቃ ጠብቁን። አድማጮቻችን መስመሩ ተቋርጦ ነበር አሁን እንግዳችን አግኝተናል አቶ በእውነቱ አሁን የተቋረጡበትን እንግዶታ ለማስተዋወስ ያህል በዚህ በአማራው የኢትዮጵያነት ሴቶች ዙሪያ ላይ ነበር ሲገልጹ የነበረውና ያንን ውበቱና ያንን የሴቱ ባለቤት ስለሆነ ያንን ይዞ መከተል አለበት የሚለው ነው ቀጥሎ በዚህ ከመን ከዛ አካባቢ መነሳት አመሰግናለሁ።
አዎ እንግዲህ ቀደም ሲል መነሻ የሚሆን አስተያየታችን ሚዛናዊ ሊያደርግልን የሚችለውን አስተያየት በጥቅሉ ገልጫለሁ። ግን ደግሞ ኢንፓርቲኩላር ወደ በተለይ በአማራው አካባቢ ላይ የተፈጠረውን ጫናን በማሳየት የመፍትሄ ሀሳብ ብዬ የሰነዘርኩት ሀሳብ አለ። ይኸውም የአማራው አመራር እና ሌሎች የፖለቲካ ኃይሎች እንዲሁም ያገባኛል የሚሉ ባለድርሻዎችም ሊያስቡና ሊያስጨንቃቸው የሚገባው ይሄው ረጅም ታሪካችንን በኢትዮጵያነት ማዕቀፍ ውስጥ ቀጣይነት ባለው መንገድ ልንጓዝ የሚያስችለን መፍትሄ ላይ ነው ማተኮር የሚገባል። ቅድም ለመግለጽ ሞክሬያለሁ ምናልባት አልሰማችሁት ካልሆነ በስተቀር ይሄ ትውልድ የሚታወቀው ታሪክን የመሰከረለት ለአማራው ህብረተሰብ በኢትዮጵያነት ማዕቀፍ ውስጥ ሆኖ የተጓዘ መሆኑን ነው። የመሪዎቻችንም የነ ቴዎድሮስን የነ ሚሊክን የነ በላይ ዘለቀም ሆነ የነ ፕሮፌሰር አስራትንም ህልምና ተረስን መለከት ይሄንን እውን የሚያደርግ ነው። ስለዚህ ይህ ትውልድ ምንም እንኳን አስቸጋሪ ሁኔታ ውስጥ የገባ ቢሆንም ከዚህ ችግር ግን መውጣት የሚቻለው በጥበብ ነው። ጥበብን በተሞላ መልኩ ከተንቀሳቀስን ከዚህ አስቸጋሪ የሆነው በውስጣችን በተለይም በዘር ፖለቲካ ምክንያት የተከሰቱ ችግሮችን ማንፈታበት ምክንያት የለም። እዚህ ላይ እናስተውል። ይህን አይነት ክስተት በሚከሰትበት ሰዓት ላይ ከመሪዎች የሚጠበቀው አንዱ ይዝገማ አለ ዓለም ያየው የምታውቀው። ለምሳሌ ሁለተኛ ዓለም ጦርነት ሲጠናቀቅ ከተጠናቀቀ በኋላ የምስራቅና የምዕራቡን ልዩነት በተፈጠረበት ወቅት ያሉትን በዓለም ዙሪያ የሚከሰቱትን ልዩነቶች ለመፍታት ወይም ደግሞ እርስ በራስ ከመጠፋፋት ለመዳን አንድ ዊዝደም ነበረ። ይኸው ምንድን ነው? ራስን በማስታጠቅና ራስን ታላቅ በማድረግ እዛም ቤት እሳት አለ በሚለው አባባል በመጠቀም የዓለምን ጸጥታ በባላንስ ማቆየት ይቻላል ተብሎ ነበረ። አዎ ይህ ነገር እስከ ተወሰነ ጊዜ ድረስ ሰርቷል። በባላንስ ኮኤግዚስታንሱ ማለትም ተደጋግፎ መኖሩ ተፋክሮ መኖሩን በዚህ ሚዛን ማስጠበቅ ተሞክሯል። ግን ይህም የሆነው በተለያዩ ሉዓላዊ አገሮች መሃል የሚፈጠረውን ስጋት ለመቆጣጠርና ለመከባበር እንጂ በአንድ ሉዓላዊ አገር ውስጥ ሁሉም እየተነሳ ሁሉም እስቲ አንተ ብትነሳ እኔ በዚህ መከታለሁ አንተ ብትነሳ እኔ እዚህ መከታለሁ በሚል ወደ ጦርነት ውስጥ በሚያስገባ ሂደት ውስጥ ችግሮች መፍታት አንችልም። ያ ሉዓላዊ አገራችንን ይበትናታል። እና አማራው ደግሞ ይቺን አገር የመጠበቅ ታሪካዊ ግዴታም አለበት። በማናቸውም እንቅስቃሴው ላይ አገር እንዳስፈርስ በሚያስችል ጥበባዊ የሆነ እርምጃ ነው መንቀሳቀስ የሚኖርበት። ይቺ አገር የተባረከች አገር ናት። የምትፈርስ ቢሆን ኖሮማ በአምላኳ ማትጠበቅ አገር ብትሆንማ ኖሮ የ27 ዓመቱ ውሏችን ይቺን አገር ይበታትናት ነበረ። ግን አልሆነም። ታሪኳ እጅግ እምቅ እውነትን የያዘ ጥንካሬ ያላት አገር ናት። እሴቶቻችንም እንዲሁ ናቸው። ስለዚህ በዛ ላይ በመሞርኮስ ዛሬ ከመሪዎቻችን ትልቅ ተስፋ ያለው እንቅስቃሴና የሚባማራውም ክልል ሆነ በሌሎችም ኢትዮጵያ አካባቢ የተፈጠረውን ስጋት መቋጣጠር የሚያስችል መፍትሄ ይመጣል ብለን እገምታለሁ። በዚህ መልኩም እንዲመለከቱት እመክራለሁ። ይሄን ለማለት ነው።
አይ በጣም ጥሩ መልስ። ይሄ ጉዳይ በእውነቱ አቶ በእውነቱ ይሄ በአማራው ኪሳራ ላይ ኢትዮጵያን የማስጠበቅ ጉዳይ ብዙ ነገር ጊዜ ሲነገር ቆይቷል። አማራው ለማንም ኢትዮጵያዊነትን አሳንሶ የገለጸበት ሳስቶ ይሄ ብቻ ይበቃል ብሎ የተናገረበት ጊዜ የለም። አማራው ለ28 ዓመት ከዛም በፊት ይሄንኑ በስነልቦናው ሲያሳድገው በሙሉ ሁለንተናዊ እንትኑ ገጽታውን በዚሁ እንደ ሲገልጽ ነው የኖረውና ባንዶ ገን አማራው ብቻ የሞተና የተገደለ ኢትዮጵያን ለማስጠበቅ የሚለው ጫና ትንሽ በአማራው ላይ ግፍ መስራት አይሆንም ይላሉ። አንደኛ ማንኛውም ኢትዮጵያዊ ኃላፊነት አለበት። የከለከለ አናሳውም ይሁን ብዙ ቁጥር አለኝ የሚለው ቢሆን ኢትዮጵያን ለሁላችን ለማድረግ ሁሉ መስዋዕት መክፈል አለበት። አማራው ብቻውን መስዋዕት እየከፈለ ተጠንቀቅ በሰከነ ሁኔታ ተራመድ የሚለው ጥያቄ የሚያዛልቅ ነው። ይሄ ነው ለአማራው ህሉ ተጋሎ ዋስትና ሊሰጠው የሚችለው
በጣም ጥሩ ጥያቄ ነው። በመሰረቱ ይሄንን ስንመለከት አገርን ነው ማሰብ ያለብን። ኢትዮጵያን ስናስብ የኢትዮጵያ ህዝብ የኢትዮጵያ ማህበረሰብ አማራው ብቻ አይደለም፣ ኦሮሞም፣ ትግሬውም ሌሎችም ናቸው። እቺን አገር መጠበቅና ወደ ዲሞክራሲ ራስ ግንባታ የማምራት ጉዳይና ይዞ የመዝለቅ ጉዳይ በሁሉም ላይ እኩል ያረፈ ጫና እንጂ በአማራ ኤክስፔንስ ላይ ብቻ በአማራው ሞትና መስዋዕትነት ላይ ብቻ መገንባትም የለበትም። ይህም አይደለም ግን አንድ መዘንጋት የሌለበት ነገር አለ። ሁላችንም እንደ ማህበረሰብ እንደ ግለሰብም ቢሆን የህይወት ጉዟችንን እንመርጣለን፣ መምረጥም ይኖርብናል። ከታሪክ በመነሳትም ከነበሩን ካለፉት ታሪኮቻችን ከነበረን ደግሞ አብሮነትና የጋራ ጉዞ አባቶቻችን ከሰጡን አደራና በመስዋዕትነት ከተከረከብነው ኃላፊነት አንጻር የምንመርጠው የታሪክ ጉዞ በእናት ሀገራችን ፊት የምንመሰክረውና ቃል የምንገባ ጉዳይ አለ። ያ የህይወት ጉዟችንና ምርጫችን ነው። ስለዚህ ይህ ማለት ግን እንትን ማለት አይደለም። ይህ ማለት ይሄኛው ብቻ ይሄን የህይወት ጉዞ መሸከም አለበት ወይም ሌላው ካልተሸ እንደዚህ አይነት የህይወት ጉዞ አገር የማዳን የህይወት ጉዞ ምርጫ ከሌለው እኛ ምን ቸገረን ብለን ምን ተው አይደለም። የህይወት ጉዟችንን እየራሳችን ከኢንዲቪጁዋል ደረጃ ተነስተን እንደ ህብረተሰብም ጭምር አድገን ተሰባስበን እንደ ቤተሰብም ሆነን ምን መሰረቶና ምን ንግባባበት ቋንቋ ነው። ከዚህ አንጻር ስመለከተው እኔ የአማራው ህብረተሰብ ይህ የህይወት ምርጫው ነው። ኢትዮጵያን የመጠበቅ የማዳን የእያንዳንዱ የአማራው ህብረተሰብ ዜጋ እንደ ኢትዮጵያዊነቱ የህይወት ምርጫው ነው። አደራ ተቀባይነቱ የህይወት ምርጫው ነው፣ የህይወት ጉዞው ነው። በዚህ ይኮራበታል እንጂ የሚያሸማቀው አይደለም። በዚህ ውስጥ የሚከፍለው መስዋዕትነት የራሱን ማንነትና ህልውናን በኢትዮጵያ ማዕቀፍ ውስጥ ሆኖ ማስጠበቅን የሚያሳየው የትውልድ አደራ ማክበሩን ያሳያል እንጂ ጥቃትን ወደ ራሱ ብቻ ማምጣትና የሁሉንም ሸክም የልሸክም ማለትን አያመለክትም። እንዶም የሚያስከብረው ነገር ነው። ለምሳሌ እንመልከት የቴዎድሮስ ህልም ምንድነው? ቴዎድሮስ ህልም የሚኒሊክ ህልም ምን ነበር? ምን እንቅስቃሴ ነበር? አንድን ወይም የሸዋ ወይም ደግሞ እንደዚህ የሚባለውን ቴዎድሮስ የተፈጠሩበትን አካባቢ ወይም የተወለዱበትን አካባቢ ያን ህዝብ የሚያጎላ ወይም የኛ ኃላፊነት ብቻ ብሎ በዛ ላይ የተመሰረተ ህልም ነው ወይስ አገሪቷን እንደ አንድ ሀገር ህዝቡን እንደ አንድ ህዝብ በማየት የመላውን ኢትዮጵያን ህልም ነው ያለሙት የነበሩት? አየህ፣ እዚህ ላይ ነው ትልቁ ችግር ያለው። እያንዳንዳችን የሚመለከተን ነገር ማድረግ የሚገባን ነገር ስናከናወን ኢትዮጵያን አስቀድመን እስካከናወን ነው ድረስ ለምንኛ ብቻ ወደሚለው መሄድ የለብንም። እያረግን ያለ ነው ምን ያህል ልክ ነው የሚለው ነው ሚዛናችን የሚሆነው። ስለዚህ ቅድም እንዳልከው እስማማለሁኝ አማራው ላይ ብቻ ጫና መፈጠር የለበትም ወይም የሱ ብቻ የታሪክ አደራ ይመስል ሌሎች እንደፈለጉ ይሆኑ ሌሎች አገሪቷን በዛም በዚህም የጎነታተሉ ግን አማራው ላይ ብቻ ርብር የሚደረግበት ምንም ምክንያት የለም። ያም ትክክለኛ አባባል አይደለም። ግን በዚህ ሂደት ውስጥ ሁሉ ግን አማራው ኢትዮጵያን ለማዳን የትውልድ አደራን ለመቀበል እና አሁንም ቀጣይነቷን ለማረጋገጥ ግን ቃል ኪዳኑን መጠበቅ መቻል ግን ይኖርበታል። ይህን ማድረግ ኩራቱ ነው ጀግንነቱ ነው ልምዱ ነው ታሪኩም ይሄው ነው ከዛው ጭ የለው ማማራ ከዛው ጭ ታሪክ የለው ከዛ አንጻር ነው መለከተው
በጣም ጥሩ አይ መቼም ይሄንን የትውልድ ቅብብሎሽ የዳበሩ ሴቶቹን የሚፍቅበትም አይኖርም ይሄን ያህል ግፍን ታብም ቢደርስበትም ግን የራሱን ህልውና ግን ለማስጠበቅ አሁን የሚደርስበትን ግድያ አሁን በሰሞኑም የተፈጸመው ነገሮች ሁሉ ከጸረ ከአማራ ጠልት ዝግጅቶች ከታያዥነት አላቸውና እኔ 28 አመት ግፍና መከራው የሚያሳየው አሁንም ወደ ኋላ ተመልሰን ምን እንደነጋገርበት ላይሆን ይችላል አማራው ተድራይቷል ይሄ ድርጅቱ እንደሌሎቹ ድርጅቶች በኢትዮጵያ ውስጥ እንደበቀሉት የሚታይ አይደለም ከነሱ ይለያል በብዙ ነገሮች ለኢትዮጵያ አንድነት ለሀገር ህልውና አብረን ንቁም ብሎ ጥሪ የሚያስተላልፍበት ነው ግን አትግደሉኝ አታፈናቅሉኝ አብረን መኖር አለብን በዲሞክራሲና በተከበረች ኢትዮጵያ ተቀናጅተን አብረን ለዓላማነቷን አስከብረን ኖራለን የሚጥሪ ነው ለሌሎች ድርጅቶች እና ያረጉትም አይጠሩትም ከዚህ የበለጠ ሌላ ልንጠብቅበት የሚገባ ኃላፊነት ያለበት አይመስለኝም አማራው በኔ ግምት እንግዲህ ችግሩ ግን ምንድነው ይሄን ነገር ሲደረግ አጋዥ ኃይል አለው ይሄንን አማራህ መስዋዕትነት እየከፈለ ካየን በመት ላይ የሚታየው ይሄ ነገር ከሆነ ይሄንን የሚፈጽሙ ሌሎች ድርጅቶች አሉ አብረው ከጎን የቆሙ ድርጅቶች አሉ ማንንም የለም በሙራንም ምንም የለም በኢትዮጵያ ምንም የለም አገዛዙም ኢትዮጵያዊነትን ብሎ የሚጠራው ለራሱ ታርጋ ለራሱ አላማ ለራሱ መስፋፋትና የወራ ፕሮግራም ለማካሄጃ ነው እንጂ እስካሁን እንድታየው ከሆነ ኢትዮጵያዊነት የሚለው የሚያጠያይቅ ነው ኢትዮጵያስ አለች ወይ የሚለውንም ጥያቄ ማንሳት ይኖርብናል ይመስለኛል በእርሱ አስተያየት አሁን ኢትዮጵያ የሚባል ቃል ከመነገሩ በስተቀር ኢትዮጵያ የመኖሯ ምልክቷ ምንድነው ከኖርንበት ከቆየው ዘመን እስካሁን ከታየው እንደ አገር ህዝብ እንዳንዳ አንድ ሀገር አለ ብሎ የሚያስብ ትውልድ አለ ብሎ ያስባሉ ኢትዮጵያ የሚለውንም እኮ አሁን በግልጽ መናገር ያለብን ይመስለኛል ማንኛውም ኢትዮጵያ ይሄን ማንሳት አለበት አማራው ሲገደል ኢትዮጵያ ትኖራለች ሌሎቹ ሲገሉ ግን ኢትዮጵያ እንደፈለጋቸው እየተረጎሙ ይኖርበት አግርም ሆነ ልባተምና እኔ ዋናው ችግራችን ኢትዮጵያ አለች ከሚለው ላይ ነው መነሳት ያለብን ትኖራለች ብለን ምን ነው እንዴት ነው በምን ሁኔታ ነው ህዝብ ካልኖረበት ህዝብ ከተፈናቀለ ከተገደለ ከተሰደደ አንድ ዘር የበላይነት ለማስፈን ማአት ግፎችን ከፈጸመ ምን አይነት ሀገር ነው ያለችው ምን ለማነቻች ኢትዮጵያ ምትሆነው እስቲ ይሄንን ትንሽ እንደው ቢዳስሱት
ጥሩ እንደው በቀጥታ መመለስም ይቻላልም ማብራራትም ይቻላል አዎ በርግጥ ኢትዮጵያ አለች የባጭሩ መመለስ ይችላልው ቁም ነገሩ ግን እሱ አይደለም ኢትዮጵያማ የዘመናት ታሪክ ባለቤት ሆኗ አንድ ትልቅ አገር ሆና ምንም እንኳን ባለፉት ወደ የዘመነ መሳፍንት ጊዜ ወደ 200 አመታት የሚሆን መቆራረጥ በመንግስታቱ አካባቢ ቢፈጠር እንኳን ኢትዮጵያዊነትና ኢትዮጵያ የሚባለው ነገር ግን በዛ ጊዜ እንኳን በሙሉ ይጓዝ ነበር ልክ እንደ ቻይናዎች ልክ እንደ ግብጾች ልክ እንደ ሮም እንደ ፈረንሳይ እንደ ሌሎችም አገሮች በመሃል መንግስታት በተለያየ ምክንያት በአፍሪካም ለምን እንደተመለከተው በቅኝ ገዢዎች የተነሳ መንግስታቸው ሊቋረጥ ይችላል ግን መንግስታቸው በተቋረጠን ጊዜ እንኳን የነበረው እሴት የህዝቡ አንድነትና የጋራ ህይወት መተሳሰብ ቀጥሎ ነበር ይሄ ራሱ ማስረጃ ነው ኢትዮጵያ አለች አሁንም አለች ነገሩ ግን እቺ ያለችውን አገር እንዳትቀጥል ለማድረግ የሚደረገው ችግር ነው እየባሰ የመጣው ያለችውን አገር እንዴት ትቀጥል በሚለው ጥያቄ ላይ ዘረኞቹ መጥተው ወይም በዘር ፍልስፍና የተሞሉ ኃይሎች
ሄሎ አቶ ቦነቱ አድማጮቻችን እንግዳችን አግኝተናል። እንደገና ከቅርታ ጋር እንግለ ቴክኒክ ውስጥቶች አቶ ወነቱ ይሰማውታል?
አይሰማም።
እሺ እሺ፣ እንግዲህ ቀጥሉ። ያው የደረሱበትን ትንሽ ፍንጭ ስለሰጠው በዛው ቀጥሉ።
ኦኬ። በነገራችን ላይ አንተ ያልከኝ ብትናገር ደስ ይለኛል። ለሁሉም ስላክብሮት ስለተሰና በጣም አመሰግናለሁ። ግን አንተ ያልከ መከተል ደስ ይለኛል። እሺ፣ ወደ ነጥቡ ልሄድና ቀደም እንደመለስኩት፣ አዎ በቀጥታ ለመለስ ኢትዮጵያ አለች። እኔ ኢትዮጵያ ወደፊትም ትኖራለች የሚል ጠንካራ የሆነ እምነት ነው ያለኝ። ይሄን በሌላ ጊዜ ልንከራከርበትና ምን እንደዚህ ሁኔታዎች በዚህ መልክ እየተፈታተነ ባለበት የውስጥ ሽኩቻ፣ የውስጥ መመሰቃቀል፣ የፖለቲካ ክራይሲስ እነዚህ ባሉበት ሁኔታ ላይ እንዴት ነው በድፍረት የምትናገረው የሚለው ነገር ራሱን የቻለ ርዕስ ስለሆነ አሁን ብዙ ውስጥ አልገባበትም። ግን ኢትዮጵያ አለች። ችግሩ ግን ምንድን ነው? ይህች ረዥም ጊዜ ታሪክ ባለቤት የሆነችውን አንድ ሀገርና ይህን በማህበራዊ እሴቶቹ የተሳሰረውን በኢትዮጵያዊነት እዚህ የደረሰውን እና በትውልድ ቅብብሎሽ አንድ ሆኖ ያደገውን ይህን ህብረተሰብ አገሪቷንም እየጠበቀ የመጣውን የአንድነት ስሜትን የሚጋራውን ይህን ህብረተሰብ ቀጣይነት እንዳይኖረው ለማድረግ የሚደረገው ሙከራ ወይም ጥቃት የእሱ አደገኛነት ነው እያሳሰበን የመጣው እንጂ ኢትዮጵያማ አለች። እንግዲህ ይህ የኢትዮጵያ መኖር በመሰረቱ ኤርትራን እንዳየነው በሚፈጠር ትረካ፣ የውሸት ትረካ፣ ሀሰት ታሪክና በፖለቲካ አግባብ ወይም ደግሞ ፖለቲከኞች በሚፈጥሩት ፕሮፓጋንዳና ማወናበድ ልክ ታሪክን ለጊዜው ጠምዝዘውት ኤርትራን እንደገነጠሉ ኢትዮጵያንም ሊያፈራርሱት አይሞክሩም ማለት አይደለም። የዚህ አደጋ በኢትዮጵያ ውስጥ እያየን ያለ ነው። ይህ አደጋ አለ። በዚህ ሁኔታ ውስጥ ግን የእኛ ኃላፊነት ምንድን ነው የሚለውን ነው መመልከት ያለብን። ይቺ ሀገር አለች፣ አደጋ ላይ ናት ያለችው። ኃላፊነታችን ምንድን ነው ነው ኃላፊነታችን ምንድን ነው? ይህን የተከዳ ታሪክና የተከዳን ህዝብ እንደገና መመለስ ነው ያለብን። ታሪካችን ተገልብጧል። የዛሬ አሉ የምንላቸው እንኳን ምሁራኖች ይችን ሀገር ክደዋት በዚህ በዘር ፖለቲካ ውስጥ በዘር ፍልስፍና ውስጥ ገብተው የሀገሪቷን መገነጣጠል ሲፈቅዱ እንመለከታለን። እና እኛ ማድረግ የሚገባን ነገር ምንድን ነው? ይህ ወደ ነበረው ታሪካችን መመለስ ነው ያለብን። ያ የነበረው በአጭሩ በቀላሉ አነጋገር ወደኋላ እርምጃ ብንራመድ አንድ ብንሄድ እንደ ስርዓት ብወስደው ወደኋላ አንድ ብንሄድ በደርግ ስርዓት እንደርሳለን። ሁለት እርምጃ ብንሄድ በኃይለስላሴ እንሄዳ እንደርሳለን። ሶስት እርምጃ ብንሄድ ምኒልክ እንደዚህ እያልን ስንሄድ የምናገኘው ነገር ምንድን ነው? ያቺ የተያዘችዋንና በትውልድ እየዳበረች የመጣችዋን ኢትዮጵያን ነው የምናገኛት። ይህ የ27 ዓመት ታሪክ ነው። የ27 ዓመቱ ታሪክ ያን የ3000 ዓመት ታሪክ ሊገረስስ በመንግስት እየተደገፈብን ስለመጣ ሊገረስስ እየሞከረ ነው ያለው። ስለዚህ የዚህ ትውልድ ኃላፊነት፣ ቅን ዜጋዎች ኃላፊነት ይህን ታሪክ ማስመለስ ነው። የተካደውን ህዝብ እንደገና ሪከቨር እንዲያደርግ ማድረግ ነው። ሊቋረጥ የሆነውን ታሪክ ኢትዮጵያን ታሪክ ማለት ነው፣ ኢትዮጵያን ማንነትና ሉዓላዊነቷን ማለት ነው፣ እሱን እንደገና ማስከበር መቻል ነው። ስለዚህ ለከሌ ያልሆነች ኢትዮጵያ የምንለው ሳይሆን ለአማራ ያልሆነች፣ ለትግራይ ያልሆነች፣ ለኦሮሞ ያልሆነች ኢትዮጵያ የምንለው ሳይሆን ኢትዮጵያማ እናት አገር ናት። እኛ ነን ለእሷ መሆን ያለብን። እሷማ ወልዳናለች፣ እሷማ ሰብስባን እዚህ አቆይታናለች። ያ ሲደረግ ኢትዮጵያ እንደ ሰው ወስደን እኮ ብናስባት ኖሮ ነገሩ ግልጽ ይሆን ነበረ። ብዙ መስዋዕትነት ወላጆቻችን ከፍለዋል። በአጥንት በደማቸው በህይወታቸው ነው እኮ ይቺ ሀገር እዚህ የደረሰችው። ይቺ ሀገርም ደግሞ አገር የሆነችው በዚህ ሂደት ነው። እነሱማ ያ መስዋዕትነት እኛን አስገኝቶናል። ስለዚህ መሆን ያለበት እኛ እንዴት አድርገን እቺን ቤታችንን እንጠብቅ የሚል እንጂ ለኛ ያለውንቻዋ ቤት አይደለም የሚሆነው ሪቨርስ ነው የሚሆነው ለሷ ያለው ነው እኛ ብለን ነው የምንነሳው ስለዚህ ለሷ መሆን አለብን ነው የምንለው ለሷ መሆን ደግሞ የሁሉም ታሪክ የሁሉም ብሔረሰቦች ወይ ደግሞ ማህበረሰቦች ግዴታ ነው በዚያን ጻር ካየነው አገርን እንጠብቃለን እዩ አማጆችን ለነገር በፈልገው አንድ መሳዝን ነገር አለ በመሰረቱ ወያኔ ኮደ ኢትዮጵያ ባባን ነው በመንግስት ስልጣን ላይ ሲገባ አገሪቷ በአጠቃላይ በሚከተለው ፍልስፍና ምክንያት ሀዘን ላይ ወድቃለች እቺ ሀገር እኮ አሁንም እኮ ጥቁር እንትን የለበሰች ሀገር ናት በሀዘን ውስጥ ያለች የሚታዘንላት ሀገር ናት እናት ሀገር በሀዘን ላይ ያለችው እንዴት ነው ከዚህ ሀዘን ምናወጣት እኛ ነን ምናወጣት እንጂ የተጎሳቀለችና ያዘነች ሀገር ለኔ አትሆንልኝም አንላክም እንደዛ ተብሎ ሊታሰብ አይገባምና በዚህ መልክ ብንመለከተው ታሪካችንን አንድነታችንን ጠብቀን መጓዝ ምንችል ይመስለኛል
ማይ በጣም ጥሩ ነገሩ ምንድነው እንደዚህ እንደዚህ የተወራ ብዙ አመስላሳለፍን ድርጅታዊና ቁሳዊ ዝግጅት የሌላቸው ድርጅቶች እስከለሉን ድረስ ይሄምንም ፈልገውን መዳረሻል ማግኘታን ይችላል ሆናል እስቲ ግን ከቴሌፎኑም ችግር አንጻር አንድ 2 3 ጥያቄዎች አንድ ሌላ ካትትና አብረህ መልሳቸው እስቲ አው ይቅርታን ግን አንተ በለይ ብላኛና አንደኛ በዚህ በአንተ በተሳተፈው ወጪ አንድ ኢትዮጵያን ውይይት መፍትሄ መድረክም ይል ውስጥ ተሳተፋለ ስለሱም አሁን በዚህ በተቀስካቸው ዙሪያዎች የሚያርጋቸው አስተዋጽኦዎች ካሉ እሱ ነው ማስተካከ ሌላ ደግሞ በመፍትሄ ደረጃ ምን ይደረግ እሺ አሁን ችግሮች ተነገሩ ከበየጊዜው ከድጦ ደማቱ የተደረ ነው የተደረደን ምን ያደበት እልቂት እንትን ነው ምንድነው መፍትሄው ኢትዮጵያ ፖለቲካ ምንድነው መደረግ ያለበት ማን ኃላፊነት ወስዶ ይስራው እንዴት ሊሰራ ይችላል ከዚህ ከመንዋራው ያለፈ ነገር በተጨባጭ መልእክት ላይ የሚታይ ነገር እንዴት ነው መሰራት ያለበት የሚለው ከመፍትሄ ጋር ሳይያይዘ የሚታየን አንዳንድ ባላደራ መንግስት የሚባል ጥያቄዎችም ሲገፋ ነበር የሽግግር መንግስት ተብሎ የነበረውን አሁን ይሄንን ማይቀበሉ ሰዎችም በዚህኛ ሬዲዮም አንተም ብለን ምክንያቶቻቸውን ገልጸዋልና ይሄም ራሱ አንድ አማራጭ ከሆነ እንዴት ነው ስራ ላይ የሚመለሽለውና መጀመሪያ በዚህ በኢዲኤፍ የሚለው ኢትዮጵያን የውይይት መፍትሄ መድረክ ላይ ምን እየተሰራ ነው ሌላው በመፍትሄ ደረጃ ምን ይሰራ በአማራጭ ይሄ የሽግግር ወይንም ቴክየር መንግስት የሚባል ነገር የምትቀበለው ከሆነ እስቲ በሱ ዙሪያ ላይ የምታሰጠን አስተያየት ካለ በሱ ላይ እንትንበልና ምናልባት ቴሌፎኑ ቆርቢ ነው መልሽ ደውላለሁ መስመሩ አንተ ነው
አመሰግናለሁ በቅድሚያ ስለ ኢዲኤፍ ወይም ደግሞ ኢትዮጵያ ዳያሎግ ፎረም ወይም ኢትዮጵያ የውይይትና የመፍትሄ መድረክ ስለሱ አጭር ገለጻ ማድረግ እድል ስለሰጠኝ አመሰግናለሁ። የኢዲኤፍ የተባለው ወይም የኢትዮጵያ ዲያሎግ ፎረም የተቋቋመው በምሁራኖች፣ በአገር ወዳዶችና በአክቲቪስቶች በመሳሰሉት ሲሆን ከተቋቋመ ረጅም ዓመት አሳልፏል። እዚህ በአሜሪካ ከተማ ውስጥ የተቋቋመ ነው። ይህ ድርጅት የቲንክ ታንክ ቡድን ነው። የሚያስቡ የሚያሰላስሉ ሰዎች የተሰባሰቡበት መድረክ ነው። ኢትዮጵያዊ ጉዳዮችን እያነሳን ሳይንሳዊ በሆነ መልክና በፍልስፍና በታሪክና በህግና በእውነት የተደገፉ መፍትሄዎችን ለማቅረብና ችግሮችንም ከዚህ አንፃር ለማየት የሚሞክር ነው። በአብዛኛው በመፍትሄ ሐሳብ ላይ የሚያተኩር ድርጅት ነው። አሰራሩም በዳያሎግ ያምናል፣ በውይይት ያምናል። በዲያሎግ አማካኝነት እውነት ትወጣለች ብሎ ስለሚያምን የተለያዩ አጀንዳዎችን ከዚህ በፊት ወደ 56 አጀንዳዎች በላይ ልዩ ልዩ ምሁራኖችን በመጋበዝ በኢትዮጵያ ዋና ዋና መሰረታዊ ጥያቄ ላይ ቅድም ባልከውም ጭምር ኢትዮጵያ ማን ናት? ኢትዮጵያ አለች ወይ? ወዴት እየሄደች ነው? እንደዚህ እንደዚህ የመሳሰሉትን ጭምር እያነሳ እንዲሁም የፖለቲካ ስርዓቱንም እያነሳ አድሏይ ባልሆነ መልክ ባልሆነ መንገድ በአድ ሳሆን የትኛውም ወገን ሳያደላ ፍጹም ለኢትዮጵያና ለኢትዮጵያኖች ብቻ በማለት የሚተነትንና በእነዚህ ጉዳዮች ላይ የተለያዩ አጀንዳዎችን በመያዝም የሚዋይ እና መፍትሄ የሰጠ አካል ነው። በዚህ መፍትሄ አሰጣጡ ላይ ግማሾቹን በቴሌኮንፈረንስ ከህዝብ ጋር እየተዋየ ይህን እንቅስቃሴ ያደርጋል። አንዳንዱም ደግሞ በጽሁፍ ደረጃና መግለጫ በማውጣት በቅርቡ እንኳን በባህር ዳርና በአዲስ አበባ የተከሰተው ጉዳይ ላይ የወጣው መግለጫ ላይ ማየት ትችላላችሁ፣ አይታችኋል ብዬ ገምታለሁኝ። ይህንን በማድረግ ህብረተሰቡን ለመድረስ ይሞክራል። በሌላ አናገር ምሁራዊ እንቅስቃሴ ምሁራዊ ስል ህዝባዊ ምሁራዊነትን ነው ለማንሳት የፈለገው እንጂ ዝም ብሎ ትምህርት ቤት ሄዶ ዲግሪ ስላገኘ ፒኤችዲ ወይም ማስተርስ ወይም ሌሎች ዲግሪ ስለተገኘ ከዛ አንጻር ያለውን ያንን አይደለም እኔ አሁን እየጠየቅኩ ያለሁት ወይም ደግሞ እያስተጋባሁት ያለው ህዝባዊ ለህዝብ ታሪኳንና ማንነቷንና ቀጣይነቷንና ህዝቧን የሚያከብረው ምሁር ነው ብለው እንደዚህ አይነቱን ምሁራዊ እንቅስቃሴን በኢትዮጵያ ውስጥ ለማሳታት የሚጥር ድርጅት ነው። በጥቅሉ ይህን ይመስላል። ይህንን በዚህ መልክ ከመለስኩኝ ወደ
መፍትሄው ምንድን ነው?
መፍትሄ ሀሳቦች ወደ መፍትሄ ሀሳቦች ወይም ኢትዮጵያን ጉዳይ ተመልክተን ወደ መፍትሄ ከመሄዳችን በፊት መፍትሄ መሰንዘሩ አይደለም ትልቁ ችግር። ትልቁ ችግር ወደ መፍትሄ ምንደርስበት አታያታችን ላይ ነው፣ ወይም ያለውን ሪያሊቲ እንዴት ነው የምንገነዘበው ነው። እሱ ላይ ከተግባባን እኮ መፍትሄው ላይ እንግባባለን፣ ምንም ችግር አይኖርም። ችግሩ እየተፈጠረ ግን ያለው ምንድን ነው? ያለው ሪያሊቲ የፖለቲካውን ገጽታ እንዴት ነው የምንተረጉመው? ግለሰብን ከግለሰብ በማነጻጸር ነው ኢትዮጵያ የምንገልጻት? ማለትም የደርግ መንግስት ከኃይለ ሥላሴ መንግስት ወይም ደግሞ የደርግ መንግስት ከህወሓት መራሽ ከሆነ አሁን ካለው ከኢህአደግ መንግስት እንዲሁም ደግሞ በደግሞ ቀረብ ብለን ደግሞ ስንመጣ አሁን በጠቅላይ ሚኒስትር አብይ የሚመራውን መንግስት ከነ በመለስ ከሚመራው ኢህአደግ ከዚህ ጋር እያወዳደርን ነው የምንፈታው የኢትዮጵያን ችግር ምናው? ኢትዮጵያ እኮ የኢትዮጵያ ህብረተሰብ ነው። ኢትዮጵያ ከነዚህ በፊት የሚያለች ሀገር ናት እኮ እና ፍላጎቷና ምኞቷና ህልሟ ከነዚህ ሰዎች ጋር ከነዚህ ውጪ እኮ በራስ ኤግዚስት የሚያደርግ ነው። የህዝብ ስብስብ ሀገር ናት እኮ። ስለዚህ ይሄን አድርገን ከምናይ ከሆነ አስተያየታችን ላይ ችግር አለብን ማለት ነው። ምክንያቱም ስለ ግለሰብ ነው የምናወራው ማለት ነው። እከሌ እንደዚህ ያደረገ ጥሩ ነው፣ እከሌ ደግሞ ይህን አደረገ መጥፎ ነው ወደሚለው እንሄድና እውነትን፣ የፖለቲካ እውነትን፣ በሀገር ደረጃ የሚነገረውን የፖለቲካ እውነት ከእኛ ስሜት ጋር እያገናኘን እከሌ እንደዚህ ሰዎችን ፈቷል አልፈታም፣ አሰረ አላሰረም፣ አወጀ አላወጀም በሚለው ዙሪያ እንሽከረከራለን። ያ አይነት አመለካከት ነው ችግር የፈጠረብን። ይሄን ደግሞ በማድረግ ሂደት ውስጥ ትልቁን ችግር የፈጠሩት ምሁራኖቻችን ናቸው። በተለይ ምሁር የሚባለው የዚህን የአመለካከትን ሁኔታ የሚቀርጽ መሆን ነበረበት። ሰዎች በጆሮቸው ሳይሆን በአእምሯቸው እንዲያስቡ የሚያበረታታ ምሁር ማለት እኮ የሚያስብ የሚያሰላስል ማለት ነው። ግን ራሳቸውን ፌል አድርገው ያስታውሳለውን ይህ እንቅስቃሴ አዲሱ ይሄ በቅርብ የተጀመረው ሁለት ዓመት አካባቢ ያለው በኢህአደግ ውስጥ የተደረገው ሽግሽግ ወይም ደግሞ የአመራር ለውጥ ሲፈጠር እንዴት እንደተገነዘቡት እንዴት አናላይዝ እንዳደረጉት ስንመለከት
ይከተሉ ይከተከተል ይከስተሐተ ወነቱ በዚህ በሰሞኑ በቅርቡ ለውጥ ምክንያት የሙራኖችን አስተያየት መመለከት ላይ ነበር አቆምከው?
አዎ እና በመሰረቱ ያለኝን ሰዓት በጣም ያነሰ ስለመጣ እንዴት እንደማጠቃለለው ትንሽ ከብደኛል። ይሁን እንጂ ይለውጥ በሚመጣበት ሰዓት ላይ ብዙዎቻችን መሰረታዊ የሆኑ ጉዳዮችን ሳንመለከት የመጀመሪያው ቀን መፍረድ ጀመር። አየምን ተፈጠረ? በወቅቱ ይነገር የነበረው አዲሱ መንግስት ወይም አዲሱ መንግስት የሚመራው ቲም እስረኞችን አስፈትቷል፣ ኢትዮጵያዊነትን አጉልቶ ተናግሯል፣ እነዚህ ነገሮችን በመናገር ሙሉ ድጋፍ ሊሰጠው ይገባል የሚል አስተያየቶች ነበሩ። በርግጥ ይሄ ምንም ችግር የለውም፣ እነሱም ሆኗል። በዚህ ማማካይነት ህዝባዊ ድጋፍ እንዳገኘ መጠራጠር አይቻልም። ግን ነጥቡ ግን እዚህ ላይ the whole truth ተነግሯል ወይ ነው። ምሁር the whole truth መናገር መጥፈር መቻል አለበት፣ እነሱን እንዳለ ለመናገር በኢቨንት ላይ የተነሳ ግማሽ እነሱን ሳይሆን ቁንጽላን ሳይሆን መናገር ያለበት the whole truth ነው። the whole truth ስል እስረኞች የተፈቱት እንዴት ነው የሚለው ጥያቄ ነው the whole truth የሚያሳየው። እንበልና በባሪያው ህብረተሰብ ጊዜ የባሪያ መሪዎች ዲክሌሬሽን ምንድነው አዋጅ ያወጣ በማውጣት መመሪያ በማውጣት ባሪያዎችን ፈቱ። the whole truth ግን ክሬዲቱን ለነሱ ነው ለፈቷቸው ነው መስጠት የሚገባን ወይስ ያ በየጊዜው ይንገላታ የነበረው ባሪያ የባሪያው ህብረተሰብ የሚያደርገው አመጽ በየጊዜው ያመለጣቸው ሄደ ነበር መዝሙር እየዘመረ እየተነጋገረ በልዩ ልዩ ቋንቋ ራስን እየገለጸ የሚያደርገው ህዝባዊ መነሳሳት እሷን ነበር እንደ ትልቁ ሙቭመንት የሚባለው እሱ ይዘነጋል ማለት ነው። እሱን ዘንግተን ካየነው ሰዎች ስለፈቱ ብቻ ለነሱ ክሬዲት ከሰጣናቸው አሁን የሉዓላዊነት ጥያቄ ላይ ችግር ፈጠረ። ሉዓላዊ ማን ነው በሚለው ጥያቄ ሉዓላዊ ግለሰብ ይሆናል ማለት ነው። ሉዓላዊ ግለሰብና የምድ አምላክ ያ ግለሰብ ይሆናል። ዩኒቨርስን አምላክ ሉዓላዊ ሆኖ አምላክ እንደሚገዛ ሁሉ ምንም የማይገረሰስ እንትን እንዳለ ሁሉ መሬት ላይም ደግሞ እነዛን ግለሰቦች ለግለሰብ ከሰጠነው ግለሰብ ወደ አምላክነት የመቀየር ሁኔታ ይፈጠራል። ለዚህ ነው ዛሬ በአገራችን ውስጥ በአግባቡ እንኳን ሁኔታዎችን መዋየት ያልቻልነው የህዝብን ታሪክ ሰሪነትና የለውጡን አንጭነት ስለካድን ነው። እዚህ ላይ ኢትዮጵያኖች ተላልፈናል። በታሪክ ሂደት ውስጥ ትልቅ ክደት እና ስተት ተሰርቷል። ለማንኛውም ወደ ለውጡ ስንመጣ ይሄ የአዲሱ ለውጥ አዲሱን እንቅስቃሴ ያመጣው ምንድነው? ኢብን ከያደግ ጀምሮ የነበረውን የለውጥ እንቅስቃሴ ምን ነበር? የህዝብ ጥያቄ ምን ነበር ስንል በህብረተሰብ ውስጥ ማህበራዊ ቅራኔ አለ፣ ያልተፈታ ማህበራዊ ችግሮች አሉ። እነሱ እንዲፈቱለት ነው የሚታገለው እንጂ እኮ ከሌለ ለማምጣት ከሌለ መስደር አይደለም እኮ ሌላ እኮ ወይም ጌጥ አይደለም የቲያትርም እኮ አይደለም እኮ ወይም መፍላሰፈም አይደለም እኮ ይሄ መስዋዕትነት የሰው ልጅ ህይወት የሚያልፍበት ጉዳይ ነው። አገር ምትገነባበት እኮ ትልቅ ጉዳይ ነው። ስለዚህ ማህበራዊ ችግሮች የፖለቲካ የኢኮኖሚ ስላልን እነዚህም ባጭሩ ድህነት፣ ስራ አጥነት፣ ሰላምና መረጋጋት ማጣት፣ ጤና የጤንነት ማጣት፣ ማህይምነት፣ የአብሮነት ህይወት ዲቶሪየት መውደቅ፣ የገብላይነት አለመኖር፣ የኢኮኖሚ እድገት መውረድ፣ አክራሪነትና አሸባሪነት በዛ ህብረተሰብ ተጨንቆ መያዝ፣ ሙስናና ሌብነት፣ የዲሞክራሲ መብቶች አለመረጋገጥ፣ ሉዓላዊነት የሀገር ሉዓላዊነት መደፈር እንዲሁም ደግሞ የግለሰቦች ነጻነት መደፈር እነዚህ የመሳሰሉት ነገሮች ናቸው እኮ ወደ ለውጥ የሚያመሩን እንጂ ዝም ብሎ አይደለም። ስለዚህ መተንተን ያለበት አሁን ያለው መንግስት ወደ ስልጣን ሲመጣ እነዚህን ችግሮች እፈታለሁ ብሎ ነው። እነዚህን ችግሮች ደግሞ ለመፍታት ብቻ ሳይሆን ወደ አንድ ዲሞክራሲያዊ የሆነ ስርዓት ለማሸጋገርም ጭምር ነው። ለዚህ ነው ያሉት መንግስት አመራሮችም ሽግግር ነው ይሉታል። ሽግግሩንም እኛን መራለን የሚሉት ከዚህ ላይ በመነሳት ነው። እሱ ላይ ምንም ችግር የለም። ሽግግሩን ማን ይምራው ማን አይምራው አይደለም የሚለው። ይሄን ሽግግር እነዚህን ችግሮች ሊፈታ የሚችልና ዲሞክራሲ ስርዓትን ለማምጣት ለማዳረስ የሚችለውን የሽግግር ስርዓት ማቋቋም ተችሏል ማምጣት ተችሏል ነው ጥያቄው። ባለፉት አመታት ያሉት እንቅስቃሴዎች በእውነት ስንመለከታቸው ለዚህ ውሳኔ ላይ ወይም ደግሞ ፍርድ ላይ መድረስ እንችላለን፣ ለማንም ሳናዳላ መፍረድ እንችላለን። አሁንም ቢሆን ድህነት ከሀገራችን አልጠፋም። 8 ሚሊዮን የሚሆኑ የወገኖቻችን የእርዳታ ቢጠብቁ ሆነዋል። ስራ አጥነት ተባብሷል። ከ50 በመቶ በላይ የሚሆኑ በአንዳንድ ከተሞች ላይ ወጣቱ ስራ በስራ አጥነት ይሰቃያል። ይሄ እኮ እውነት ነው። ሰላምና መረጋጋት ጠፍቶ ዲስፕሌስመንት መፈናቀል በመፈጠሩ 3 ሚሊዮን በላይ የሚሆን ሰው ተፈናቅሏል እኮ። ይሄን ነገር እንረዳዋለን። ጤናና ማህይምነት የመሳሰሉት ማህበራዊ ችግሮች እኮ ከሚፈልገው በላይ ሆኖ በትናንሽ ኪን ሊድን የሚችል በሽታዎች እኮ የሰውን ህይወት እየቀጠፉ ነው። ልጆቻችን፣ እናቶቻችን፣ እህቶቻችን እያለቁ ነው እኮ። ይሄ እኮ እውነት ነው። የአብሮነት ህይወታችን ጠፍቶ ዛሬ በኦሮሚያ ክልል አማራው ለመኖር እኮ ተጨንቋል እኮ። እነሱ ተጨንቃ ነው እኮ የሚኖረው እኮ። በሰላም የሚኖርበት ጊዜ እኮ አለፈ እና በቅንቅፍ ውስጥ ወደቀ እኮ። ሌሎችም አካባቢ እንደዚህ ነገር እኮ እንመለ ይሄ እኮ እውነት ነው እንዴ። እኛ እዚህ ውጭ ስላለን ብቻ ይሄ እኮ የላግዠሪ ዝም ብሎ የመዝናናት የፍልስፍና ጉዳይ አይደለም። በህይወት እኮ የተፈናቀለና ልጆቹን ያቃ ቤተሰብ እኮ ማአት እኮ አለ እኮ። የኢኮኖሚያችንም እየወደቀ ዛሬ የዳቦ መግዣ ዋጋ ምን ያህል እንደደረሰም ታውቁታላችሁ። አክራሪነት፣ አሸባሪነት የመሳሰሉት በሙሉ በኢትዮጵያ ላይ አደጋ ላይ እኮ መጥቶባቷል። ኢትዮጵያ እኮ በስጋት ላይ እየተናወጠች ነው ያለችው። ሙስና፣ ሌብነት የሚለው በቢሮክራሲ ውስጥ በእጅጉ የምንመለከተውና የተወሰነ ዘር የበላይነት ብቻ መስመር እየያዘ ቦታውን ከአንዱ ወደ አንዱ እያስልቀ እየተጓዘ ነው ያለው። የዲሞክራሲ መብት የምንላቸው ነገሮች እኮ ከሁሉም በላይ ፍሪደም ኦፍ ኦፒኒየን የሚባለው ነገር በሀሳብ ነው ሀገር የሚገነባው፣ በፖሊሲ ላይ ሀገር የሚገነባው። ይህን ሊያመለጭ የሚችለው የሰው ልጆች ጭንቅላት እንዲታፈን ተደረገ እኮ። ዛሬ የምንመለከተው ነው። ጋዜጠኞችን ማባረር፣ እከሌን ማባረር፣ ሌሎችን መንቀፍና ማስፈራሪያ ነገሮች ተፈጠሩብን እኮ። ታሰሩ እኮ ብዙዎቹ ታሰሩ። የሉዓላዊነት ሁኔታችንም ስጋት ላይ ሆነ እኮ። ይቺ ሀገር እኮ ታሪኳን ስንመልከት ዞር ብለን በዙሪያ እኮ የተከበረች አገር ናት። ባልናት መልካም ገጽታ በተለይም በነ አባይና በሌሎችም ማራኪ በሆነ ውበቷ የተነሳ እቺ ሀገር ኢትዮጵያ እኮ ለጥቃት ተጋልጣለች። ይሄ መንግስት አይደለም ያመጣው። እርግጥ ለረጅም ጊዜ ያህል ለጥቃት የተጋለጠች ሀገር ናት። በታሪካዊ ጠላቶች ያሏት ሀገር ናት። ይሄ መንግስት እሱን ማስከበር ነው ያለበት፣ ኢትዮጵያን መጠበቅ ነው ያለበት።
በእውነቱ
ስጋት አልወጣ ነው።
አቶ በእውነቱ በጣም ከይቅርታ ጋር
እነዚህ ነገሮች
ሰፊ ጊዜ ያስፈልገዋል እነዚህ ነገሮች እና ከይቅርታ ጋር ደቂቃዎቻችን እያለቁ ነው እና በዚሁ መለያት አለብን። ሌሎች ሀሳብ ነግ በላይ ጊዜ እንመለስበት እንችላለን። ለዛሬ ለሰጠን ሰፊ ማብራሪያ በጣም በአድማጮቻችን በሬዲዮን ዝግጅት ክፍል እንዲሁም በራሴ ስም እያመሰገንኩ በዚሁ እንለያያለን። ከይቅርታ ጋር በዚሁ እናጠናቃለን። ጠናስትልኝ።
በጣም አመሰግናለሁ። በእንግዲህ ሌላ አዲስ ሰጣችሁን የጀመርኩትን እንደምጨርስ እርግጠኛ ነኝ።
እሺ እሺ፣
አመሰግናለሁ። ኦኬ።
አድማጮቻችን ከስዊድን ስቶክሆልም ከተማ የሚተላለፈው የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭት ሊጠናቀቅ ደቂቃዎች ይቀሩታል። የዛሬውን የሐምሌ 7 ቀን 2011 ወይንም የጁላይ 14 2019 ስርጭታችንን ያስተናገድናችሁ ተኩላ ወርቁና እኔም ወርቁ ሞላ ነበር። እንደናቆዩልን እያን በዚሁ እንሰናበታለን። ድል ለኢትዮጵያ ሕዝብ።